አፍሪካ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪካ ከተጻፉት የተወሰኑትን ጨምቆ ያቀርባል። ኢትዮጵያ ያለው ለውጥ ሴቶችን ያካተተ እንደሆነ ተጠየቀ። ኤርትራ የኢትዮጵያን የለውጥ ፈለግ ተከተል ይሆን ተባለ የሚል ትርሶች ነው በዛሬው አፍሪካ በጋዜጦች ቅንብራችን የምንመለከተው።
NPR የተባለው ዩናይትድ ስቴትስ የሚገኝ ብሔራዊ ህዝባዊ ሬዲዮ ድረገጽ ለኢትዮጵያና ኤርትራ ጉዳይ ተከታታይ ጽሑፎችን ሲያቀርብ ሰንብቷል። በኢትዮጵያና በኤርትራ መካከል የተደረገው የሰላም ስምምነት ገጽታና ኢትዮጵያ ላይ የተካሄደው ለውጥ በኤርትራም ይከተል ይሆን የሚል ጥያቄ በማቅረብ ይተነትናል። የNPR ዘጋቢ ዛላምበሳ ላይ ታዘበውን ሁኔታ ዘርዝሯል። የጦርነቶች ቅሪቶች እንዳሉ ይገልጻል። ህንጻዎችና መኖሪያ ቤቶችም ደቀው ስብርባሪ ሆነው ቀርቷል። ግድግዳዎች በጥይቶች ተበሳስተዋል። በድንበሩ አሁንም ጉድባዎች አሉ። ይሁንና አንድ ወጣት ቡና ቤት ከፍታለች። ትንንሽ ልጆችም ለተጓዦች ለስላሳ መጠጥና ከረሜላ ይሸጣሉ ይላል።
ጽሑፋያይዞም አቶ ተስፋ ገብርኤል የተባለ ባለጋሪ ሰዎችና ቃዎችን በሁለቱ ማገሮች ባሉት ድንበሮች እንደሚያመላልስ ይገልጻል። የሁለቱ ማገሮች ድንበር ባቋረጠ ቁጥር ህልም ሆኖ እንደሚሰማው መናገሩን ጠቅሷል። ሰላምን ያክል ነገር የለም ካለ በኋላ ለመጀመሪያ ጊዜ ድንበሩን ሲሻገር ደስታ እንደተሰማው ሆኖም በጦርነቱ ለተሰውት እንደሚያዝን መግለጹን ጽሑፉ ጠቅሷል። የኤንፒአር ድረገጽ ጽሑፍ በኢትዮጵያና በኤርትራ መካከል የተደረገውን ስምምነት ካሞገሰ በኋላ አቶ ዳንኤል ብርሃኔ የተባሉ የፖለቲካ ተንታኝ ያሉትን አስፍሯል። ጠለቅ ብለህ ስታዩ ግን በሚገባ ታቅዶና ተቀይሶ የተደረገ የሰላም ስምምነት አይደለም ማለታቸውን ጠቅሷል።
የሁለቱም ሀገሮች ግንኙነት ከሚገባ በላይ ፍጥነት የቀጠለው በግብርና፣ በድንበር ቁጥጥርና በገንዘብ ላይ መሰረታዊ የሆኑ ህጎች ሳይደነገጉ መሆኑን እንደሚያሳስባቸው ሁለቱም ሀገሮች ጦርነት ውስጥ ገብተው የነበሩት በእነዚህ ነጥቦች ምክንያት ነበር። ስለሆነም ምን ሊከተል እንደሚችል አይታወቅም። መስቀለኛ መንገድ ላይ ነው ያለነው ማለታቸውን የኤንፒአር ዘጋቢ አስገንዝቧል። ይህ አባባል ታዲያ ባድመ ስገባ ግልጽ ሆነልኝ ይላል የኤንፒአር ዘጋቢ። ለኤርትራ ተሰጣለች የተባለው ባድመ አሁንም የኢትዮጵያ ወታደሮች እንደሚዘዋወሩባት ሳይ ገረመኝ ይላል ዘጋቢው። እዛው ሆኖ ግን ከጦርነቱ በኋላ ለ20 ዓመታት ያህል ተለያይቶ የነበሩ ወንድምና እህት ተገናኝተው በትንሽነቱ የተለያት እህቱን በህይወት አገኛታለሁ የሚል እምነት እንዳልነበረው ወንድምየው መግለጹን፣ አሁን ለኤርትራዊ የተዳረችው እህቱም ሰው በናፍቆት የሚሞት ቢሆን ኖሮ እኔ በህይወት ባልኖርኩ ነበር ማለቷን ኤንፒአር ድረገጽ ላይ ወጣ ጽሑፍ አውስቷል።
ጽሑፉ በመቀጠልም አሁን ጥያቄው የአፍሪካ ሰሜን ኮሪያ የምትባለው ኤርትራ በኢትዮጵያ የታየውን አይነት ለውጥ ትከተል ይሆን የሚል ነው። ድንበሩ ከተከፈተ በኋላ ኢትዮጵያ የገባ የአባቱን ስም መናገር ያልፈለገ ሲራክ የተባለ የ17 ዓመት ዕድሜ ኤርትራዊ ኤርትራ ውስጥ የቤተሰቦቹ ቤት ካለፈቃድ ተሰራ ተብሎ መንግስት እንዳፈረሰው ለምን ካለፈቃድ ሰራችሁ እያሉ ፖሊሶች ስለሚመላለሱ ሰው ሁሉ በረሃ ተደብቆ ይውላል ሲል መግለጹን ጽሑፉ ጠቅሷል። ኤርትራ ውስጥ ለውጥ ይኖራል ብሎ ያስብ እንደሆነ ሲጠየቅ በምንም አይነት ለውጥ አይኖርም ማለቱን ጽሑፉ አውስቷል።
ካናዳ ውስጥ በኩንስ ዩኒቨርሲቲ ስለ ኤርትራ የሚያጠኑት ዶክተር አወት ወልደ ሚካኤል በብዙ ሺዎች የሚቆጠሩ ኤርትራውያን ሀገሪቱ ከ25 ዓመታት በፊት ነጻ ሀገር ከሆነችበት ጊዜ አንስቶ ሲሰደዱ ቆይተዋል። ምሁራን እንደሚሉት ከሀገሪቱ ህዝብ 1/3 የሚሆነው በውጭ ሀገራት ይኖራል። ከኢትዮጵያ ጋር የሚዋሰነው ድንበር ባለፈው መስከረም ከተከፈተ ጊዜ አንስቶም 10,000 የሚሆኑ ኤርትራውያን በኢትዮጵያ ጥገኝነት ጠይቋል። ስለሆነም ለውጥ ሊያመጣ የሚችለው ኃይል እዛ የለም ሲሉ ዶክተር አወት ማስረዳታቸውን ጽሑፉ ጠቅሷል። ምናልባት ለውጥ ከመጣ እንደ ኢትዮጵያ ከታች ሳይሆን ከላይ የተገፋ ነው ሊሆን የሚችለው ማለታቸውን ኤንፒአር ድረገጽ ላይ ወጣው ጽሑፍ አስነብቧል።
ዋሽንግተን ፖስት ጋዜጣ ድረገጽ ደግሞ በኢትዮጵያ የሚካሄደው ለውጥ የሀገሪቱን ሴቶች ያካትታልን በሚል ርዕስ ባወጣው ጽሑፍ በወጣት ሴቶች ላይ ይፈጸማል ያለውን የወሲብ ጥቃት ይዘረዝራል። የ12 ዓመት ዕድሜ የምትገኝባቸው የወሲብ ጥቃት የተፈጸመባቸው ወጣት ሴቶች በተደፈሩበት ወቅት የለበሷቸው ልብሶች በቤተ መዘክር ለትርኢት መቅረባቸውን፣ ዓላማውም የሴቶቹ አለባበስ የወሲብ ጥቃትን ይጋብዛል የሚለው ባህላዊ እምነት ትክክል አለመሆኑን ለማሳየት ሲሆን ረጃጅምና የተንዘረፈፉ ናቸው ልብሶቹ።
የልጆቹ ታሪክ ልብሶቻቸው በተሰቀሉባቸው በጎኑ ተጽፏል። አንድ የ16 ዓመት ዕድሜ የቤት ሰራተኛ በተኛችበት ቦታ ላይ እንደተደፈረች፣ የ12 ዓመት ዕድሜ ልጅ ተደፍራ አጎቷ ያንቺ ጥፋት ነው እንዳሏት ስራ ላይ እንዳለች፣ ባለቃዋ ወንድም የተደፈረችው የ16 ዓመት ዕድሜ ልጅ ቤተሰብ ያለውን ሰው ፈተና ላይ ጣለች በሚል የሥራ ባልደረቦቿ እንደነቀፏት የዋሽንግተን ፖስት ድረገጽ ዘግቧል። የተደፈሩት ሴት ልጆች ልብሶች ለትርኢት የቀረቡት ኢትዮጵያ ውስጥ በሴቶች ላይ የሚፈጸመውን የጥቃት በደል ለመቃወም ከተካሄደው የ16 ቀናት ዘመቻ ጋር የተያያዘ ነው። ዘመቻው በተባበሩት መንግስታት ድርጅትና በስዊድን ኤምባሲ ድጋፍ የተካሄደ መሆኑን ዘገባው አስረድቷል።
ጽሑፉ አያይዞም አዲሱ ጠቅላይ ሚኒስትር ግማሽ የካቢኔያቸው አባላት ሴቶች እንዲሆኑ አድርገዋል። የሀገሪቱ ፕሬዝደንትና የጠቅላይ ፍርድ ቤት ኃላፊ ሴቶች ናቸው። ነገር ግን ሴቶችን መሾሙ ኢትዮጵያ ውስጥ በሴቶች ላይ ያለውን ስር የሰደደ የተባለ አመለካከትን አይለውጥም የሚል ስጋት መኖሩን ያወሳል። ኢትዮጵያ ውስጥ የተባበሩት መንግስታት የህፃናት መርጃ ድርጅት የጾታና የልማት ክፍል ኃላፊ ኤለን አለም የሴቶችን እኩልነት በሚመለከት በህገ መንግስቱ የሰፈሩ በጣም ተራማጅ የሆኑ ህጎች አሉ፣ ችግሩ ግን በተግባር ላይ የመዋሉ ጉዳይ ነው ብለዋል።
በስራ ቦታዎችም ቢሆን በሴቶች ላይ ያለው አድሎ እንደሚንጸባረቅ ጽሑፉ ሲያስረዳ፣ በሙያዊና በቴክኒካዊ ስራዎች የተሰማሩት ወንዶች ብዛት የሴቶቹ እጥፍ ይሆናሉ ይላል። ወራዊ ደሞዝም በአማካይ በተመሳሳይ ስራ ወንዶች ከሴቶች በአንድ ተኩል የበለጠ እንደሚያገኙ ጽሑፉ ጠቁሟል። መንግስት ሴት ልጆች እንዲማሩ ባደረገው ጥረት ምክንያት በአንደኛ ደረጃ ትምህርት ቤት በብዛት ገብቷል። ነገር ግን ከአምስተኛ ክፍል በኋላ የሴት ልጆች ቁጥር እየቀነሰ መሄዱን፣ ከብዙ ምክንያቶች አንዱም ትምህርት ቤቶቹ ራቅ ያሉ በመሆናቸው ልጆቹ ወደ ትምህርት ቤት ሲሄዱ የመጠለፍ የመደፈርና የአስገድዶ ማግባት አደጋ እንዳይገጥማቸው በመስጋት ቤተሰቦቻቸው ከትምህርት እንደሚያስቀሯቸው ጽሑፉ ያወሳል።
ያም ሆኖ ግን ዩኒቨርሲቲ የሚገቡ ሴቶች ብዛት እየጨመረ እንደሄደ፣ ያም ሲባል ከጠቅላላው የዩኒቨርሲቲ ተማሪዎች 30% ሴቶች መሆናቸውን የዋሽንግተን ፖስት ጋዜጣ ድረገጽ ዘገባ አውስቷል። በዩኒቨርሲቲ ደረጃም ወከባና ጥቃት እንደሚዘወተርባቸው ዘገባው ሳይጠቅስ አላለፈም። አድማጮች፣ የዛሬው አፍሪካ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን።